ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738.24 ሜጋሄርትስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ የካቲት 26 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በየሳምንቱ እሁድ የምናቀርብላችሁ የሳምንቱን ዜና የምንተነትንበት የፍካሬ ዜና ፕሮግራማችን በቅድሚያ ይቀርባል። በማስከተልም በሳምንቱ ውስጥ ተላልፈው የነበሩ ሀተታዎችን በድጋሚ አሰምተን የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። በአሜሪካ ነዋሪ ለሆናችሁና የፍኖተ ዴሞክራሲን ፕሮግራም በስልክ ለምትከታተሉ አድማጮቻችን የፍኖተ ዴሞክራሲ ሬዲዮ በስልክ መስመር ከመያዳምጡ አድማጮቻችን መካከል የቲሞቢል ኩባንያ ደንበኞች የሆኑ በተረጋጋሚ ችግር የገጠማቸው መሆኑን ለማወቅ ችለናል። ችግሩን ለመቅረፍ ጥረቶች ተደርገው የቲሞቢል ኩባንያ አድማጮች ብቻ የሚጠቀሙበት የስልክ መስመር የተገኘ በመሆኑ በአሁን ወቅት በስልክ ቁጥር 360 398 4310 በድጋሚ 360 398 4310 መጠቀም የሚቻል መሆኑን ለመግለጽ እንወዳለን። የስልካችሁ አገልግሎት ከሌሎች ኩባንያዎች ጋር የሆነ ምንም ለውጥ ያልተደረገ ሲሆን አሁንም በ7 12 8 32 710 በመደወል መጠቀም እንድትቀጥሉ እናሳስባለን። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። ለተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን። አንድ መቶ ሀያ አንደኛው የአድዋ ድል በዓል በዓለም ሁሉ ባሉ ኢትዮጵያውያን ዘንድ በከፍተኛ ስነ ስርዓት ተከብሮ ውሏል። የአድዋ ድል ኢትዮጵያውያን የጣሊያንን ወራሪ ድባቅ መጥተው የሀገራቸውን ነጻነት ያስከበሩበት፣ ኢትዮጵያውያን ብቻ ሳይሆን መላው የጥቁር ሕዝብ ለዘላለም በጀግንነቱ እንዲኮራ ያደረጉበት ታላቅ ድል ነው። የተለያዩ ብሔረሰቦችና ቋንቋ ተናጋሪዎች፣ የተለያዩ እምነት ተከታዮች፣ ሴቶች፣ ወንዶች፣ ወጣቶች፣ ሽማግሌዎች ሁሉም ባንድ ላይ ደማቸውን በማፍሰስና አጥንታቸውን በመከስከስ ጠላትን ድል መጥተው የሀገራቸውን ነጻነት ያስጠበቁበት ታላቅ ቀን በመሆኑ ኢትዮጵያውያን በከፍተኛ ስሜት አክብረው ውለዋል።
ወያኔ በባህሪው የታሪክ ነፍሰ ገዳይ መሆኑን የሚያስረዱ የፖለቲካ አዋቂዎች እንደሚሉት ይህ ለመላው ጥቁር ሕዝብ የነጻነት አሻራ የጣለው በዓል ሊከበር የሚገባው እንደ ከዚህ ቀደሙ በረሰ ከተማዋ በአዲስ አበባ እንደሆነና አድዋ የመጨረሻ የድል ቦታ እንጂ ሌላ ሊሆን እንደማይችል ነው። ለዚህ ድል ከተለያዩ አቅጣጫዎች ቀፎ እንደተነካ ንብ በአንድነት ተሞ ወራሪውን የጣሊያን ዘመናዊ ጦር በወኔና በብላት ድል ማድረጉን የተለያዩ ሀገራት ታዋቂ የታሪክ ተመራማሪዎች የዘከሩት ነው። ድሉ የኢትዮጵያ ሕዝብ ድል እንጂ የአንድ አካባቢ ዝቅ ሲልም የአንድ አውራጃ ሕዝብ ድል አይደለም። በመላው ትግራይ የተከሰከሰውና የፈሰሰው የአያት የቅድመ አያቶቻችን አጥንትና ደም ሕያው ምስክር ነውና በወያኔ መቃብር ላይ የአድዋ በዓል ተመልሶ በአዲስ አበባ ይከበራል የሚል የጸና ሐሳብ ብዙዎች እንዳላቸው ተገንዝበናል።
በአሜሪካ የገንዘብና የንግድ ዜናዎችን የሚዘግበው ፎርብስ የተባለው መጽሔት አርብ የካቲት 24 ቀን ባስተያየት ገጹ ላይ ባሰፈረው መረጃ የወያኔ አገዛዝ ስልጣን ከያዘ ጀምሮ ከአሜሪካ መንግስት 30 ቢሊዮን ዶላር እንደተቸረውና ይህንኑ 30 ቢሊዮን ዶላር የወያኔ ባለስልጣኖች በተለያዩ ዘዴዎች መንጥፈው ከሀገር ያስወጡ መሆናቸውን አጋልጧል። መጽሔቱ ዘገባውን በመከተል በተባበሩት መንግስታት ድርጅት ጽህፈት ቤት አማካይነት የተቋቋመውና የቀድሞው የደቡብ አፍሪካ ፕሬዝዳንት ሚስተር ኢምቤኪ የሚመሩት ስለ ህገወጥ ገንዘብ አወጣጥ የሚመረምር መድረክና እንዲሁም ግሎባል ፋይናንሻል ኢንቴግሪቲ የተባለው ተቋም ያቀረቧቸውን መረጃዎች መሰረት አድርጎ ኢትዮጵያ በየአመቱ ከ2 እስከ 3 ቢሊዮን ዶላር በስርቆት እንደሚወጣ ዘግቧል። ይህ ገንዘብ አገሪቱ በርዳታ መልክ በየአመቱ ከመጣኛኛው ጋር ተመጣጣኝ መሆኑን ጠቁሞ የኢትዮጵያ ኢኮኖሚ ባዛኛው ወያኔ ባለስልጣኖች ቁጥጥር ስር በመዋሉ ገንዘቡ በቡድኑ አባላት አማካይነት ወደ ውጭ እንደሚመጣ ጥርጥር የሌለው መሆኑንም ገልጿል። ሁኔታው ይህ ሆኖ ያለ አሁንም ኢትዮጵያ በመግብ ራሷን አለመቻሏ መነገሩ ለረሃብ እርዳታ እየተጠየቀም ነው ብሏል። መጽሔቱ ገንዘቡ ስርቆት ምዕራባውያን የወያኔ አገዛዝ ባለስልጣኖችን ተጠያቂ ለማድረግ የማይደፍሩት በሶማሊያ ውስጥ እየተካሄደ ላለው ጸረ ሽብር ዘመቻ ይረዳናል ከሚል ምክንያት እንደሆነና የወያኔ ዓላማ ሶማሊያ እርስ በርስ ጦርነት ለዘላለም እንድትቆይ ስለሆነ አልሽባብ የመዳከም ሁኔታ አነስተኛ መሆኑ ሊገባቸው ይገባል ብሏል። በመጨረሻም አዲሱ የትራምፕ አስተዳደር ምን እርምጃ እንደሚወስድ ወደፊት የሚታይ ጉዳይ ነው ሲል ዘገባውን ደምድሟል።
በስፋት የአገሪቱን ቆላማ አካባቢዎች እያዳረሰ ያለው ረሃብ በሺዎች የሚቆጠሩ አርሶ አደሮችና አርብቶ አደሮች ቤት ንብረታቸውን ጥለው እየተሰደዱ መሆናቸው የረሃቡን አስቸጋሪነት እንደሚያሳይ በተለያዩ የግብረሰናይ ድርጅቶች ውስጥ የሚሰሩ ተቆርቋሪዎች እያጋለጡ ባሉበት ወያኔ ድርቅ እንጂ ረሃብ የለም የሚለውን የአረመኔነቱ መገለጫ የሆነውን መግለጫ እየሰጠ ነው። እንዲሁም በሺዎች የሚቆጠሩ ህጻናት በረሃብና በጥኒ ምክንያት ትምህርታቸውን እያቋረጡ መሆናቸውንም መረዳት ተችሏል። ይህ ሁኔታ በወያኔ በኩል በድንገት እንደተከሰተ እየተነገረ ቢሆንም የአካባቢዎቹ ነዋሪዎች እንደሚያስረዱት ከአመት በላይ የዝናብ ጠብታ አለማየታቸው መሆኑ የወያኔን ወሽካታነት እያጋለጠው መሆኑን ተገንዝበናል። ከቦረና ከጉጂ ቀላፎ ጎዴ ወዘተ በርካታ ሰዎች ቤታቸውን ጥለው እየተሰደዱ ባሉበት ወያኔ ለፖለቲካ ትርፍ ሲል ለሰሜን ሶማሌ የአልሚ ምግብ እርዳታ መላኩ የወያኔን የጦጣ ፖለቲካ ተውኔት እንደሚያሳይ ብዙዎች ያስረዳሉ።
በሱዳናዊው ትጃር በሞ ኢብራሂም የተመሰረተው ተቋም በአፍሪካ ዲሞክራሲን ለማበረታታትና መልካም አስተዳደር እንዲሰፍን የበኩሉን አዎንታዊ አስተዋጽኦ ያደረገ መሆኑ የሚታወቅ ነው። በዘንድሮ ዓመት በአፍሪካ ዲሞክራሲን በማራመድና የህዝብን ሻሚነትና ሻሪነትን አክብሮ የተገኘ አንድም የፖለቲካ ድርጅት አንድም የፖለቲካ መሪ ለተዘጋጀው ሽልማት በቂ ሆኖ አለመገኘቱና መጥፋቱ መላው አፍሪካ በአምባገነን መሪዎች እየተገዛ መሆኑን አጋልጧል። በዚህም ጉዳይ ላይ ወያኔን አስመልክተው አስተያየታቸውን የሰጡ የፖለቲካ ተንታኞች ወያኔ በቅርቡ ካሻንጉሊትና ለፍስፍስ ከሆኑ ተቃዋሚ ከሚባሉ ጋራ በጠረጴዛ ዙሪያ መቀመጡ የመጀመሪያው ዓላማ ህዝብን ለማወናበድ መሆኑ ሳይታለም የተፈታ እንደሆነና ሌላው ደግሞ እንዲህ እንደሞ ኢብራሂም ያሉ ድርጅቶችን ቀልብ ለመሳብ የተደረገ የጅል ተንኮል መሆኑን ማስገንዘቢያ ሰጥተዋል።
ተቋሚዎችና ወያኔ ያካሄዱታል የተባለው ድርድር ከቅርጽ አልፎ ገና ወደ ይዘት ያልገባ ቢሆንም በአገዛዙ መሪዎች በኩል ለማጭበርበር በስልት ከነደፉት ውጪ ምንም አይነት ለውጥ እንደማይቀበሉ ውስጣዋቂዎች ያወሩ ይገኛሉ። ወያኔ በኩል ክብደት ተሰጥቶት እንደ ለውጥ ሊቀርብ ይችላል የተባለው የተመጣጣኝ ውክልና ምርጫን ማስተናገድ ሲሆን ይህም ያገዛዙ ስርዓቱ እስካልተወገደና የምርጫ ስነ ስርዓቱ ገለልተኛ ስካልሆነ ድረስ ውጤት ሊያስገኝ አይችልም ተብሏል። ህጋዊ ተቋማዎች እናቀርባለን የሚሏቸው የተለያዩ ሐሳቦች ወያኔ በኩል ብዙም ተቀባይነት የማይኖራቸው መሆኑና ወያኔ በድርድሩ ላይ እንደ ተቋማዊ በኮለኮላቸው ድርጅቶች አማካይነት በድምጽ ብልጫ ውድቅ ያደርጋል ተብሏል።
የፖለቲካ ፓርቲዎች አባሎቻቸው በብዛት እየታሰሩ መሆናቸውን ይፋ አደረጉ። ወያኔ ከፖለቲካ ፓርቲዎች ጋር በጠረጴዛ ዙሪያ ባለ አንድ ገቢር ቀልዳቀልድ ድራማ እየተጫወተ በጎን በየገጠሩ የሚገኙ የተቃዋሚ ድርጅቶች አባላትንና አመራር ላይ ያሉ ሰዎችን እያደነ በማሰር መሆኑን በመቃወም መኢአድና ሰማያዊ መግለጫ ማውጣታቸው ታውቋል። ሁሉም በምን እንደታሰሩ የማይታወቅ ከመሆኑ በላይ አንዳንዶቹ የት እንደታሰሩና ከሳምንት በላይ በዘመድም ሆነ በሕግ አማካሪ ሊጎበኙ አለመቻላቸውን በመግለጽ ሁለቱም ድርጅቶች በፊሽካ ከተጀመረው የወያኔ የድርድር ጨዋታ ራሳቸውን እንደሚያገሉ መግለጻቸውን ተረድተናል።
ለፖለቲካ ተርፌታ ተብሎ የተጀመረው የአባይ ግድብ 6ኛ ግንባታ ዘመኑ ላይ በደረሰበት ወቅት ወያኔ የግድቡ የማመንጨት ኃይል በ450 ሜጋዋት መጨመሩን አስታወቀ። ተደጋግሞ እንደተነገረው የግድብ 5200 ሜጋዋት እንዲያመነጭ ነበር ሲሆን ለሁለተኛ ጊዜ ተከለሰ ብሎ 6000 ሜጋዋት እንደሚያመነጭ ተነገረ። በዚህ ሳምንት ደግሞ 450 ሜጋዋት መጨመሩ ተነገረ። ፖለቲካ አዋቂዎች ደጋግመው እንደሚያስረዱት ይህ ግድብ የተጀመረው ወያኔ በህዝባዊ ተቃውሞ አጣብቂኝ ውስጥ በገባበትና የሐሰት ተሰምቶ የማይታወቅ 100% የሚል የህዝብ ድምጽ ማግኘቱን በለፈፈበትና በህዝብ ጭርሱኑ በተፋፋበት ዘመን እንደነበር ሊታወስ እንደሚገባ በመጥቀስ በዚህ ሳቢያ ግድቡ በመደዴ የተገባበት መሆኑ ከዚህ በላይ ማስረጃ እንደማያስፈልገው ያስረዳሉ። የተርባይኖች ብዛትም ከ3 ወደ 16 ማደጉ ግድቡ ገና በጥናት ላይ መሆኑን በፌዝ የሚጠቅሱ ብዙዎች ናቸው። ወያኔ ግድቡ በቅርቡ ኃይል ማሰራጨት እንደሚጀምር በመለፈፍ በተለመደው ሁኔታ ሰማያዊ ደረሰውን የኑሮ ውድነት መቋቋም የተሳነውን ህዝብ መዋጮ እንዲያዋጣ ማስገደድ መጀመሩን ተገንዝበናል። የዚህን ግድብ የሜካኒካል ግንባታ ተርባይኖችን ማምረት ጨምሮ የወሰደው በሳሞራ የሚመራው ሜቴክ የተባለው ከዚህ ቀደም የስኳር ፋብሪካዎችን 77 ቢሊዮን ብር የዘረፈው ድርጅት መሆኑ ግድቡን የዘረፋ ግድብ ተብሎ እንዲጠራ ማድረጉ የሚታወቅ ነው። ይህ በእንዲህ እንዳለ የግድቡን ሁኔታ እንዲያጠኑ የተየሙት ሁለት የፈረንሳይ ኩባንያዎች ገና ወደ ጥናት ባልገቡበት ሁኔታ የኃይል ስርጭት በቅርቡ እንደሚጀምር ማሳወቅ ጉዳዩ አንድም ዛሬ ነገ ይፈነዳል ተብሎ የሚሰጋውን ህዝባዊ አመጽ አቅጣጫ ለማስለወጥ ያለመ ሲሆን፣ ሌላው ደግሞ ኢትዮጵያን እየከበበ ካለው ከአረብ ኃይል ጋር ጦር ጠማች ጸብ አጫሪነት ሊሆን እንደሚችልና አጠቃላይ ጸረ ወያኔ ህዝባዊ እንቅስቃሴን ለማሽመድመድ የተሰላ እንደሆነ የሚያስረዱ ብዙዎች መሆናቸውን ተረድተናል።
በሻቢያ ሰልጥነው ተልእኮ ተሰጥቷቸዋል የተባሉ የቤኒሻንጉል ጉምዝ ነጻዎች ንቅናቄ አባላት በአባይ ግድብ ላይ ጉዳት ሊያደርሱ ሲሞክሩ ተደመሰሱ በማለት የወያኔ አገዛዝ የሰጠውን መግለጫ ሻቢያ ሐሰት ነው ሲል አስተባብሏል። የሻቢያው የማስታወቂያ ኃላፊ ለዜና ማሰራጫዎች በሰጠው መግለጫ የወያኔን ክስ የፈጠራና ለሌላ ዓላማ የተጠነሰሰ መሆኑን ጠቅሶ ጥቃት ፈጸመ የተባለው ቡድን ስም ተሰምቶ የማይታወቅ መሆኑንም አብራርቷል። እስከዛሬ ከወያኔ በኩል ለሚቀርብበት ወንጀላ መልስ ሰጥቶ የማያውቀው ሻቢያ አሁን ምላሽ ለመስጠት የተገደደበት ምክንያት አጠያያቂ ነው ያሉት አዛቢዎች የህዝብን ትኩረት አቅጣጫ ለማሳት በሁለቱ ጸረ ኢትዮጵያ ኃይሎች የተጠነሰሰ ሴራ ነው ብለውታል።
ወያኔ ያስቸኳይ ጊዜ አዋጅ አውጆ ሰላዮቹን እንደ አሸን አፍስሶ የያንዳንዱን ዜጋ የዕለት ተዕለት እንቅስቃሴ እየተከታተለ ባለበት የካቲት 18 2009 ዓ.ም ምረት ከሌሊቱ 9 ሰዓት ተኩል ላይ በአዲስ አበባ በሚገኘው የወያኔ መሆኔ በሚነገርለት ፍሬንድሺፕ ሆቴል ኤቪ የምሽት የጭፈራ ክበብ ውስጥ ሲዝናና የነበረ አንድ የ32 ዓመት ጣሊያናዊ ጃማ ካርሎስ ጉላ የተባለ በጥይት ተመቶ መገደሉ ይፋ ሆኗል። የገደሉ ሰዎች ስልክ ደውለው ወደ ውጪ ተጠርተውት እንደወጣ ተኩሰው እንደገደሉት ቢነገርም እስካሁን ገዳዮቹ አለመያዛቸው አነጋጋሪ ሆኗል። በቦሌና በአካባቢው እንዲህ ሌሊቱን ሙሉ ሲጨፍሩ የሚያድሩ ወያኔዎችና ወላጆቻቸው እንደሆኑ የታወቀ ነው። ብዙዎች እንደሚሉት ግድያው በግል ጸብ ሳቢያ እንኳን ቢሆን ጸቡ ከወያኔዎች ጋር እንጂ ከሌላ ከማንም ጋር ሊሆን ስለማይችል ገዳዮቹ ወያኔዎች መሆናቸው እንደማያጠራጥር ነው። በሌላ በኩል ደግሞ በቦሌ አካባቢ እንኳን በሌሊት በቀንም መሳሪያ ተኩሶ ግድያ የመፈጸም መብት የወያኔዎችና የአጫፈሮቻቸው በመሆኑ ግድያው ሆን ተብሎ በወያኔ ሰላዮች የተቀነባበረ መሆኑ እንደማያጠራጥር በርካቶች ያስረዳሉ። የሁኔታ የሀገር ጎብኚዎችን ቁጥር ሙሉ በሙሉ ሊገታው ይችላል ከሚል ስጋት ወያኔ በሰፊው እንዳይወራ ለመገናኛ ብዙሃን መመሪያ ማስተላለፉን ተረድተናል።
የወያኔ አገዛዝ የውጭ ባላብቶች ወደ አገር ገብተው በተለያዩ የሥራ መስኮች መዋለ ንዋያቸውን እንዲያፈሱ በተደጋጋሚ ጥሪ ቢያደርግም ምላሽ አለማግኘት ታወቀ። አገዛዙ ለውጭ ባላብቶች ለሥራ የተመቻቸ ሁኔታ መኖሩንና በአነስተኛ ወጪ ከፍተኛ ትርፍ ማግኘት መቻሉን ቢገልጽም ለባላብቶች መራቅ ዋነኛው ምክንያት በአገሪቱ የተደጋጋ የፖለቲካ ሁኔታ ባለመኖሩ መሆኑ ይታወቃል። የወያኔ አምባገነን ቡድን በስልጣን ተሰይሞ ህዝብን እያሰቃየ ባለበትና ህዝባዊ አመጽ ምንጊዜም ሊከሰት እንደሚችል ግልጽ በሆነበት ሁኔታ የውጭ ባላብቶች በተፈለገው መጠን በስራ ላይ አለመሰማራታቸው ብዙም አያስገርምም የሚሉ በርካታ ናቸው።
በተለይ አልባሳት በማምረት ላይ የተሰማሩ ኩባንያዎች እንዳሰቡት ምርቶቻቸውን እንደልብ በአውሮፓና በአሜሪካ ለመሸጥ አልጋ ባልጋ እንዳልሆነ በመረዳታቸው አይኖቻቸውን በአገር ውስጥ ለማሳረፍ እየተገደዱ መሆናቸውን መረዳት ተችሏል። እነዚህ የቻይና፣ የቱርክና የህንድ መሆናቸው የሚነገርላቸው ኩባንያዎች የሚጠቀሙት ዘረመል ጥጥ ማለትም የተፈጥሮ የጥጥ ዘር ባለመሆኑ ከአሜሪካና ከአውሮፓ ገበያዎች እየተገፉ መሆናቸውን መረዳት ተችሏል። የተጠቀሱት ሀገራት ኩባንያዎች በተለይ ወደ አሜሪካ ምርቶቻቸውን ሲልኩ አሜሪካ አፍሪካውያን አምራቾችን ለማበረታታት የፈቀደችውን የቀረጥ ነጻ ድል በመጠቀም ለመክበር አስልተው እንደሆነ የሚያስረዱ የምጣኔ ሀብት ጠበብቶች እንደሚሉት ወደፊት ይህም ሁኔታ በአዲሱ የአሜሪካ አስተዳደር ሊሻል እንደሚችል መጠራጠር ተገቢ መሆኑን ነው።
ባለፉት ጥቂት አመታት በምዕራባውያንና በቻይና ግዙፍ እርዳታ ተገኘ የተባለው መጠነኛ የኢኮኖሚ እድገት የብዙዋኑን ጥቅም በማሻሻል ያስገኘው ጥቅም የሌለውን የታወቀ ሲሆን ይኸው የእድገት መጠን ወደፊት ሊቀጥል እንደማይችል አንዳንድ ወገኖች ይፋ ካደረጉት መግለጫ ማወቅ ተችሏል። በአገሪቱ የተለያዩ ክፍሎች ሲካሄድ በቆየው ህዝባዊ አመጽና በሰፈነው የፖለቲካ ለመረጋጋት የተነሳ የውጭ የግል ባለሀብቶች ሲያደርጉ የነበረው የኢኮኖሚ እንቅስቃሴ ሊቀንስ የሚችል መሆኑ የተገመተ ሲሆን ከውጭ የሚገኘው እርዳታና ትብብር እንዳለፈው አስተማማኝ አይደለም። ተገኘ የተባለው እድገትም ጥቂቶችን ተጠቃሚ ያደረገ እንጂ ብዙዋኑን ህዝብ ከድህነት ወለል በታች እንደሚማቅቅ ይታወቃል። በዓለም ባንክ መረጃ መሰረት አሁንም 22 ሚሊዮን ኢትዮጵያውያን በጣም ዝቅተኛ በሆነ የድህነት ደረጃ ይገኛሉ።
ወያኔ የሰራተኞችን ደሞዝ መጨመሩን በለፈፈ በሳምንት ጊዜ ውስጥ የልና የፍራፍሬ ዋጋ በእጅጉ ያሻቀበ መሆኑ መጪውን ዘመን ይብሱን አስጨናቂ እንዳደረገው ብዙዎች ይናገራሉ። 1 ኪሎ ብርቱካን 50 ብር፣ 1 ኪሎ ሙዝ 17 እስከ 20 ብር፣ 1 ኪሎ ቲማቲም 35 ብር፣ 1 ኪሎ ነጭ ሽንኩርት 65 ብር፣ 5 ጆሮ ጎመን 10 ብር እየተሸጠ መሆኑ ተዘግቧል። እህልም እንዲሁ ከ200 ብር በላይ ጭማሪ ማሳየት ታውቋል። በዚህ መሰረት አንድ ኩንታል ጤፍ ከ2600 እስከ 3200 ብር እየተሸጠ ሲሆን የጥራጥሬዎች ዋጋም እንዲሁ በኩንታል በአጠቃላይ ከ2500 ብር በላይ አሻቅቧል። በቅርቡ በብሔራዊ ባንክ እንደሚታወጅ የሚጠበቀው የብር የመግዛት አቅም ከአሜሪካ ዶላር ጋር ሲነጻጸር 1 ዶላር ከ26 እስከ 30 ብር ሊደርስ ይችላል ተብሎ የሚታሰበው እንኳን ኑሮ በኢትዮጵያ ከመጣዱ ወደ ረመጡ እንደሚሆን ያሳያል የሚሉ በርካቶች ናቸው።
የግንባታ ስራዎች በአጠቃላይ ከ6 ወራት በላይ መጓተታቸው ቀውስ ያስከትላል የሚል ስጋት ማሳደሩ ታወቀ። በአዲስ አበባ የተካሄዱ የነበሩ የተለያዩ ግንባታዎች ብዙዎቹ ካለፈው አመት ሐምሌ ወር አንስቶ ግንባታቸው የተቋረጠ ሲሆን የተወሰኑት ደግሞ ከመስከረም ወር አንስቶ እስካሁን ድረስ እንደተቋረጡ መረዳት ተችሏል። ለመቋረጣቸው ወያኔ የተለያዩ ስንኩል ሰበቦችን እየሰጠ ቢሆንም ዋናው ምክንያት ግን የገንዘብ ችግር መሆኑ በስፋት እየተነገረ ይገኛል። የህንጻ ተቋራጮች ሊከፈላቸው የሚገባ በሚሊዮኖች የሚቆጠር ገንዘብ ሳይከፈላቸው አመት እንዳለፈው በስጋት ሲገልጹ ይሰማሉ። የጋራ መኖሪያ ህንጻዎች ላይ በኤሌክትሪክና በቧንቧ ዝርጋታ የተሰማሩ ከ6 ወራት በላይ የሰሩበት ገንዘብ እንዳልተከፈላቸው በመሬት እየገለጹ መሆናቸው ታውቋል። የመንገድ ስራዎች በእጅጉ እየተጓተቱ መሆኑን የሚገልጹ ወገኖች ለምሳሌ አቡነ ጴጥሮስ አደባባይ እስከ አስኮ የሚሰራው አውራ መንገድ ከ10 አመታት በላይ የወሰደ መሆኑን ሆን ተብሎ ለዘረፋ የተመቻቸ እንደሆነ ያስረዳሉ። በበርካታ የጋራ መኖሪያ ህንጻዎችና ከሪል ስቴቶች የተገዙ ቤቶች በትንሹ ቤቶቹ ውስጥ ኗሪዎች ከገቡ በኋላ 5ና ከዚያ በላይ አመታት የኤሌክትሪክና የውሃ ስርጭት እንደማያገኙ በመረጃ ያስረዳሉ። ይህ ሁሉ ወያኔ ውስጡ በመስጥ የተበላ ግንድ እንዳስነሰለው ታዛቢዎች ያስረዳሉ።
በአፍሪካ ውስጥ በጦርነትና በሰው ልጆች ላይ በተደረጉ ወንጀሎች ምክንያት ጉዳት ለደረሰባቸው ዜጎች መርጃ የሚሆን ገንዘብ እንዲያዋጡ የአፍሪካ ሀገሮች የተጠየቁ መሆናቸው ተገልጿል። ከ2000 ዓመተ ምህረት ጀምሮ እስካሁን ድረስ ለዚህ የገንዘብ ክምችት አስተዋጽኦ ሲያደርጉ የነበሩ ሀገሮች ናሚቢያ፣ ኮንጎና ደቡብ አፍሪካ ሲሆኑ ሌሎች መንግስታትም በፈቃደኝነት እንዲያዋጡ ተጠይቀዋል። በአሁኑ ወቅት ኡጋንዳን በመጎብኘት ላይ የሚገኙት የዓለም አቀፉ የወንጀል ፍርድ ቤት ዋና ዳኛ ተመሳሳይ ጥያቄ ያነሱ መሆናቸው ታውቋል። በጉዳተኞቹ ስም የተሰበሰበው ገንዘብ በኮንጎና በሰሜን ኡጋንዳ ጉዳት የደረሰባቸው ወገኖች ለመርዳት ሲንቀሳቀሱ ለነበሩ ፕሮጀክቶች የዋለ መሆኑም ተነግሯል።
በቅርቡ በወያኔ አገዛዝና በደቡብ ሱዳን መሪ መካከል ተደረገ የተባለው ስምምነት በአካባቢው ሰላም እስከሌለ ድረስ ተግባራዊ ሊሆን እንደማይችል ተገለጸ። SPLA-IO የተባለው በተቃውሞ ላይ ያለው የደቡብ ሕዝብ ነጻ አውጪ ግንባር መሪ በሰጠው መግለጫ በሪክ ማቻር የሚመራው ጦር በወሰን አካባቢ ያሉ ቦታዎችን ሙሉ በሙሉ የተቆጣጠረው በመሆኑ ስምምነቱ ተግባራዊ ሊሆን አይችልም ብለዋል። ተግባራዊ ሊሆን የሚችለው ሰላም ሲፈጠር ብቻ ስለሆነ በቅድሚያ ይህን እውን ለማድረግ የሚቻልበት ሁኔታ መፍጠር ያስፈልጋል ብለዋል።
I'll put
የወያኔ አገዛዝ መበስበስ የሚሽፋፈን አይደለም። ይህን ዘረኛ ጸረ ኢትዮጵያ ቡድን ከገባበት ማጥ የሚያወጣው ማንም ኃይል እንደሌለ ግልጽ ሆኗል። በመላ ኢትዮጵያ የኑሮ ውድነት ከፍቶና ረሃብ አሁንም በሚሊዮን የሚቆጠረውን ዜጋ እየገረፈና እየቀጠፈ ባለበት ሁኔታ ወያኔ ዘረፋና ጭቆናውን አጧጥፎ ይገኛል። የውጭ ምንዛሪ መጥፋት ነጋዴውን እና ኢኮኖሚውን በአያሌው ጎድቶ ይያለ የብር ሚዛንና ዋጋ ወድቆ የተገኘ የሰባት ነጋ ዘመዶች በሜልቡርን አውስትራሊያ በ300 ሚሊዮን የአውስትራሊያ ዶላር ባለ ብዙ ፎቅ ህንጻዎችን እየገዙ ነው። የሙስናዋ እቴጌ አዜብም በአሜሪካ በላስ ቬጋስና ዴኒቨር እንዲሁ በዘረፈችው ያገር ገንዘብ በቤት ግዢና ንግድ ላይ ተሰማርታለች። ያዜብ እንጀራ ሽያጭንም አላቋረጠችም። ኢትዮጵያን እየጋጧት ነው። የውድቀት ዳመና በማንጃበቡም ቅርጫው ገርቷል። የህዝብ አመጽ የወያኔን ውድቀት በማብሰሩ ወያኔ ብርክዞት የሞትሞቱን በጥፋቱ ጎዳና ሩጫን ይዟል። የህዝብን ትግል ለማፈን ያለው ምርጫ ያው የምናውቃቸውና የተጋለጡት ናቸው። ፍጅትና አፈና እስከ 3000 ገሎ ከ40 ሺህ በላይ አግቷል ቀጥሎበታልም። በገጠር ጎተራዎችን እያቃጠለና መሬትም እየነጠቀ መሆኑን በጎንደር ያለው ሁኔታ ያሳያል። ሌላው ዘዴውና እስከዛሬ በስልጣን ያቆየው ደግሞ ህዝብን መከፋፈልና እርስ በርስ ማናከስ ነው። ይህ ስምሪቱ ውድቀት ለሆነበትና የህዝብ አንድነት በትግል በመረጋጋቱ ራሱ በቀጥታም ሆነ በቅጥረኞቹ አማካይነት ኢትዮጵያዊነትን ሊያጠቃ ሊያስመታ ተነስቷል። ወያኔ ላይ ትኩረቱ ተነስቶ በርስ በርስ ለትርክና ግጭት ላይ እንዲሆን ያደረገው ጥረትም ሙሉ በሙሉ ከሽፎበታል ማለትም እንደማይቻል እያየን ነው። በዚህ ሂደትም የፈረደበት አማራ ሰለባ ሆኖ መገኘቱም ግልጽ ሆኗል። ባንጻሩ መታረም የተሳነው ወያኔ ወልቃይት የትግራይ ነው ብሎ በመድረክ በትግራይ ክልል በጀት በቢሊዮን ብር ወጪ የትግራይ ኢንዱስትሪያል ፓርክ ሊገነባ መሆኑም ተደምጧል። ይህም ያለውን ችግር የሚያባብስ እንጂ የሚያቃልል አለመሆኑ ግልጽ ነው። ይህ በእንዲህ እንዳለ እየተባባሰ በመጣው የወያኔ ውስጣዊ ቀውስ ሲቪሎች ሁኔታውን አበላሹ፣ የትግራውያንን የበላይነት አዳከሙ በሚል ከፍተኛ መኮንኖች በሳሞራ ዩኑስ መሪነት የበላይነትን መያዛቸውም ተዘግቧል። ሳሞራ የጠቅላይ ሚኒስትር ተብየውን ውሳኔዎች ማለትም በወያኔ አማካሪዎቹ ውሰድ በል ተብሎ የሚያቀርበውን በተከታታይ እየሰረዘና የበላይነትንም እየያዘ መሆኑን ለወያኔ ቅርበት ያላትና ያዜብም ወዳጅ የሆነች ሴት ኤፍኤም ሬዲዮ ዘግቦታል። ኮማንድ ፖስት የተባለውም የአፈና አቀነባባሪ ኃይል የህዝብ አመጽ አልበረደምና የአስቸኳይ ጊዜ አዋጁ ይራዘም ብሎ ሐሳብ ማቅረቡም ተደርሶበታል። ወያኔ ብልጣብልጥ አገዛዝ ነውና የኢትዮጵያ መንግስት ሊባል የሚችል አይደለምና ከገባበት ቀውስ ለመውጣት በሐቀኛ አገር ወዳድ ኃይሎች ህብረት ሊከናወን የሚገባውን የሽግግር ሂደት ለማደናቀፍና አደናግረውም የህዝብን ትግል ከሐዲድ ለማስወጣት ከተቃዋሚ ድርጅቶች ጋር ውይይት ሊያደርግ ተነስቻለሁ ሲል ለፍፏል። ሳይከካ ተቦካም ወዲያውኑ በቁጥጥሩ ስር ያሉት መገናኛ ብዙሃን ውይይቱ ደራ ተሳካ ሲሉን ተደምጠዋል። ወያኔ ሲዋሽና ሲቀጥፍ ለከት የሌለው በመሆኑ የሚያስገርም አይደለም። ግን ዓለም አቀፍ ኃይሎች ሁሉ እንደታዘቡት የወያኔ ውይይትና ድርድር ከራሱ ጋር ነው። አስከፊ እጅጅ ያለ ቀልድ ከነክህደቱና ከቅድጅት አፍራሾች ተለጣፊዎች ጋር መወያየት ማለት ወያኔ ያው ከራሱ ጋር ሲነጋገር ከማለት የሚያልፍ አልሆነም። ስለዚህም ይህ የተጋለጠ ቧልት ማንንም አያታልልም፣ ወያኔንም ከውድቀቱ የሚያድነው አይሆንም። ለወያኔ ለማደርና ከስልጣን ፍርፋሪ ለመቀራመት ቋምጠው ያሉት ጥቃቅን ቡድኖችም በዝተውበት አደገኛ ሆነውበት ጥቅም አልባ መሆናቸውንም ተረድቶ እስካሁን የሚጠብቁትን ግብዣ አላከላቸው። ነገሩ ሁሉ ላማለኝ በሰማይ ሆነባቸው፣ ላንጃነታቸው ውለታ ምንም ክፍያ ሊያገኙ አልቻሉም። ወያኔ ከመጣበት ቀውስ በሸርና ተንኮል ሊያመልጥ ከቶም የሚችል አይደለም። ውይይትና ድርድር በወያኔ መወገድ ዙሪያ ያጠነጠነ ሊሆን ስለሚገባውና ስላለበት ይህ ሂደት ለወያኔ ኮሶ ነው። ተለጣፊዎቹን ነጻ አስመስሎ የድርድር ቲያትሩን ካሳየም በኋላ የሚከሰተው ሀፍረቱ እንጂ መዳኑ አለመሆኑን ከወዲሁ ማረጋገጥ ይቻላል። የዚህ ዘረኛ ቡድን መበስበስና ወደ መቃብሩ መድረስ የሚካድ አይደለም። ሊቀብሩት የሚገባቸው ተቃዋሚዎች ለዚህ ታሪካዊ ግዳጅ ብቁ ሆነው አለመገኘታቸው ግን እንዲሁ የሚሸፋፈን አይደለም። ፖለቲካ እንደ ንግድ ሰፍኗል። የዘመኑ ተቃዋሚዎች ጉድ ሆኑና ጉድ የሚያሰኙ ቢሆኑም ህዝብ ቆርጦ ለትግል በመነሳቱ ወያኔን ወጥሮ ይዟል። ደግነቱ ማለት ይገባናል። ከሚታገለው ህዝብ ጎን የቆሙ ዜጎች ቢኖሩም በሚታገለው ህዝብ ስም የሚጮሁትና የሚንቀሳቀሱት ደግሞ ለህዝብ ይህ ነው የሚባል ድጋፍ ሲሰጡ አልታዩም። ብረት አንስቶ ለተነሳው ህዝብ ከትግሉ ጎን በመቆም በተጨባጭ መሰለፍ እንጂ የታገልን ድል አደረግን ለፈፋ የሐሰት መግለጫ ለህዝብ አይፈይድም። ሸምበቆ ቢረዝ ምሰሶ አይሆንም እንደተባለው ጦር ሰበኩ ያለ ሁሉ ወረወረ ማለት እንዳልሆነው ነብር ሳይገርሉ ቆዳውን የሚያስማሙ በርክተው ተጨባጭ ትግል ሊኖረው የሚችለውን ጥንካሬ ሊያገኝ አለመቻሉ ምስጢር አይደለም። መሪነን ታጋይነን ብቻ ሳይሆን ጸረ ወያኔም ታጋይ ከኛ በላይ የለም ባዮቹ በአብዛኛው የተልባ ስፍር የህልም እንጀራ ሆነውብናል። አገር ወዳዶች ወዳጅና ጠላትን በጥንቃቄ የለዩና የትግል ስልትን ያወቁ መሆን ሲገባቸው የኢትዮጵያን ቀንደኛ የቅርብና የሩቅ ጠላቶች ወዳጅ ከማለታቸውም ጋር በተያያዘም ማለት እንችላለን ከሐቀኛ አገር ወዳድ ኃይሎች ጋር ማበር ተስኗቸው ስምሪታቸው ወደዱም ጠሉም አወቁም አላወቁም ጎጂ ሆኖ ይገኛል። ከዚህ ማን ይጠቀማል ብለን ብንል መልሱ ወያኔ የሚል ነው። ከዚህ ቀደም ድርጅቶች የጎረቤት አገሮችን ደጀን አድርገው ሲጠቀሙ አይተናል። ግን ማንኛቸውም የነዚህን አገሮች አምባገነኖች ዴሞክራትና ሌላም ብለው ሲያዳንቁ አልሰማንም። የዛሬዎቹ ግን ስንቱን ህዝብ ያሰቃዩትን አምባገነኖች ዴሞክራትና ህዝባዊ ብለው በአደባባይ ጥብቅና ሲቆሙ እየሰማን ነው። ያሳዝናል ብንል ሲያንስ ነው። ለዚህም ነው ምናልባት የህዝባችንን ትግል የሚሻጠሩትና የሚጎዱት ማለትም ለወያኔ የሚጠቅሙት ራሳቸውን ተቃዋሚ የሚሉት ሊሆን ይችላሉ የሚለውን ማሳሰቢያና ማስጠንቀቂያ ማሰማት የግድ የሚሆንብን። ይህ ወደ መቃብሩ እየሄደ ያለውን ዘረኛ አገዛዝ መውጫ እንዳንሰጠው ባለን አቅምና ችሎታ መቋቋም እንዳለብን ግልጽ ነው። ባለው አቅምና ችሎታ ሊያንበረክከን ተነስቷል። ነቅተን ባህል ብለን ጥረቱን ውድቅ ማድረግ ግዴታችን ነው። የወያኔ አገዛዝ በሞት አፋፍ ላይ ነው። የተቃዋሚዎች ድክመት እስትንፋስ ሊሰጠው ይችላል። የተቃዋሚዎች ድክመት ሊረዳው ሊታደገውም ይችላል። ይህ ሁኔታ እንዳይሆን መጣር ደግሞ የአገር ወዳድ ዜጎች ግዴታ ነው። የወያኔ ጸረ ህዝብ ጸረ ኢትዮጵያ አገዛዝ ከውድቀቱ ሊያመልጥ ዘንድ ምንም ቀዳዳ ሊከፈትለት የሚጠበቅ መሆን የለበትም። ዋናውና ሁሉም ትግል ጸረ ወያኔ መሆኑ የሚጠበቅ ነው። ለምን ስንል ሐቀኛ አገር ወዳድ ኃይሎች በቅድሚያ የሚጠይቁት ትግላችን ኢትዮጵያዊ መሆኑን ነው። ህብረታችን መሰረቱ ኢትዮጵያዊ መሆኑን ነው። ህብረታችን የወያኔን መወገድ ቅድሚያና መሰረታዊ ማድረጉን ነው። ይህን በመሰረታዊ ደረጃ ከተቀበል ለወደፊቱ እንዴትና ምን ለሚሉት ጥያቄዎች መልሳችን ተገቢና ቀና ይሆናል። የወያኔ አገዛዝ ወደ ውድቀቱ ማምራቱን መሰረት አድርገን ተቀብለን ነገስ ስንል የምንሰጠው መልስ ቀና ጠቃሚ ይሆናል ማለት ነው። የወያኔ አገዛዝ በስብሷል። በራሱም ውስጣዊ ቅራኔ ወዳቂ ሊሆንም የሚችልበት ሁኔታ አለ። ይህን በተመለከተ የህዝብ ሚና ደግሞ የወያኔን መነካከስ ማባባስና ማፋፋም ነው። እርስ በርሳቸው ተቦጫጭቀው እንዲጠፋፉ ማለት ነው። ይህን ግዳጅ በተመለከተ ርህራሄም መሐሪነትም የሚጠበቅ መሆን የለበትም። ጉዳዩ የአገርን ህልውና የሚመለከት ነውና ትግላችን ለምን? አንድ ወያኔን ለማስወገድ፣ ሁለት ኢትዮጵያን ከጥፋት ለማዳን፣ ሶስት ለሁሉም ዜጎች መኩሪያ መመኪያ የምትሆን አገርን ለመመስረት፣ አራት ዘረኝነትን ለማስወገድ፣ አምስት ጽንፈኛነትን ለማክተም፣ ስድስት ኢትዮጵያዊነትን የበላይነት ለመስጠት። ሌላ ግዳጅ ግብ የለንም። ዋናው ግዳጃችን ወያኔን ማሸነፍና ድራሹን ማጥፋት ነው። ዋናው ግዳጃችን ኢትዮጵያዊነትን ማስፈን ነው። ድል ለኢትዮጵያ ህዝብና ለኢትዮጵያዊ ትግሉ።
አልተለየበትም። ወንዶች ብቻ ተዋክተው ያሸነፉበት ጦርነት አይደለም። በሀገሪቱ ካሉ ግዛቶች ሁሉ የተሰበሰቡ የበርካታ ብሔረሰብ ሴቶች በተለያየ ግዳጅ ጦርነቱን ተሳትፈዋል። አስተዋጽኦአቸው ከስንቅ ዝግጅት ጀምሮ በውጊያው በቅስቀሳውም ዘርፍ ስለነበር ያብዛኛዎቹ ተግባር ድርብ ነበር ማለት ይቻላል። በአድዋ ጦርነት የኢትዮጵያ ሴቶች በአዋጊነት ተሳትፈዋል። ጦር መርተው መድፍ አስተኩሰው ወታደር አዘው አዋግተዋል። ቀን በውጊያው ማታ ከስንቅ ዝግጅት ሳይነጠሉ ረጅሙን የውጊያ ወራት አሳልፈዋል። ሴቶች ለአድዋ ጦርነት መዘጋጀት የጀመሩት ቀደም ብሎ ነበር። ከኢጣሊያኖች ጋር ጦርነት የማይቀር መሆኑ ሲረጋገጥ ወደ ዘመቻው የሚጓጓዝ የሸክላ ምጣድ፣ አክምባሎ፣ ድስትና ሌሎችን በብዛት እንዲሰሩ ታዘዘ። ለስንቅ የሚሆነውን ሴቶች ሲያዘጋጁ ከረሙ። ለዕለት ምግብ የሚሆነውን ቋንጣውን፣ በሶን፣ ድርቆሹን፣ ሌሎች ደረቅ ምግቦችንም ያዘጋጃሉ። ባደሩበት ድንኳን ሽሮውን፣ ድቁሱን አዘጋጁ። ለመጠጥ የሚሆነውን የጠላውን ድፍድፍ፣ ለጠጅ የሚሆነውን ማር እንዲሁ እየመጠኑ አዘጋጁ። ለቂጣ፣ ለእንጀራ የሚሆነውንም ዱቄት ለአያያዝ እንዲመች አድርገው አቀናበሩት። የሴቶች አገልግሎት የሚጀምረው ጉዞ የተጀመረለት ነው። በአድዋ ዘመቻ እንደተለመደው ሁሉ ዘማቹ ከየቤቱ በተነሳበት ዕለት ጀምረው በስራ ላይ ናቸው። ከከፍተኛ እስከ ዝቅተኛ መኮንኖች ድረስ እንደያቅሙ አብሮ የሚጓዙት ሴቶች ቁጥር በሚለያይም አገልግሎታቸው ተመሳሳይ ነው። ከመኳንንቱ ጋር የሚጓዙ ከሆነ ለአዛዦችና ለሰራዊቱ የሚቀርበውን ግብር፣ ለድርጎኛ የሚላከውን በዋዜማው ያዘጋጁ ለማግስቱ ያዘጋጃሉ። ሰፈር ሲደረግም ቀደም ብለው ደርሰው የያዙትን አሰናድተው ለግብር ያቀርባሉ። በቀረበውም ሰዓት ለማግስቱ ግብር የሚሆነውን ሲያዘጋጁ አድረው ጧት ጉዟቸውን ይቀጥላሉ። የጦር አዛዦቹና ወታደሮቹ የሚመገቡትን እንጀራና ባደሩበት ድንኳን ሰባትን ስምንትን ምጣድ ጥደው ሲጋግሩ ያደሩትን እንጀራ ለዚሁ በተዘጋጀው ሳጥን ቆልፈው ለሚጭነው ያስረክባሉ። የተጫነውም በማግስቱ ድንኳን እንደተተከለ ለግብር የሚቀርብ ነው። ዛሬ በነፃ ሰው ተከፍሎበታል ከደምና አካል። ስንቱ ገኑ አደገ በነፃነት ምድር ተናገረ። ወጥቤቶችም ተራ ገብተው በየድንኳናቸው ሲሰሩ ያድራሉ። በማግስቱ ጉዞ ሲሆን አፍላል በሚባል እንደ ገንቦ ያለ የወጥ መያዣ በበቅሎ ተቀምጦ አንግበው ሲገሰግሱ ይውላሉ። የያዙትን አሙቀውና አስተካክለው ለቀዳሚ ግብርተኞች የሚያቀርቡት ነው። ቀዳሚዎቹ እስኪበሉ በበቅሎ የሚጫነውን ትልቁን ብረት ድስት ጥደው፣ ወንዶች ተሸክመው የሚጓዙትን የተመተረውን ስጋ ተረክበው ለሰራዊቱ የሚሆነውን ወጥ ሰርተው ለግብር ያደርሳሉ። ግብሩም እስከተጠናቀቀ እንጀራውን የሚጥሉት ወጡንም የሚያቀርቡት ሴቶች ናቸው። ጠላ ቤቶቹም በገንቦ የያዙትን ድፍድፍ አዘጋጅተው፣ ጠጅ ቤቶቹም በቀንድ የያዙትን ጠጅ የደረቀውን ማር አልሰው የላላውን አወፍረው ያዘጋጃሉ። ሰራዊቱ ምግቡን በልቶ እስኪጨርስ ተረኞቹ እንጀራቸውን መጋገር፣ ወጣቸውን ማፍላት ይቀጥላሉ። ይብዛ ይነስ እንጂ ከንጉሠ ነገሥቱ እስከ ታችኛው መልከኛ ድረስ ያለው ሥርዓት ተመሳሳይ ነው። ከሁለት እስከ አምስት ተከታዮች ያሉት እንኳን ቢሆን አንድ ሁለት ሴቶች አብረው ይዘምታሉ። የተያዘውን ዱቄት፣ እንጀራም ይሁን ቂጣ ጋግረው ወጥ ሰርተው የቀረበውን አብስለው ያቀርባሉ። እንዲ ያደረጉ ዘመቻው አልቆ ወደ ቤታቸው እስኪመለሱ የዘማቹ ስንቅ አቅራቢ ሆነው ይቆያሉ። በጦር አዝማችነት የሚታወቁት እቴጌ ጣይቱ በዚያ ጊዜ በሰራቸው የሚታዘዙ 3000 የሚሆኑ ተዋጊዎችና 4 መድፈኞች እንደነበሯቸው በርክሌ ጽፏል። በመቀሌውና ባዶው ጦርነት አብሯቸው ከነበሩት ሌሎች ሴቶች ጋር ሆነው በጦርነቱ መካከል ተገኝተው አዋክተዋል። በተለይ ጄኔራል አልበርቶኒ ድል ከሆነበት እንዳ ኪዳነ ምረት አካባቢ ደርሰው የሰሩትን ስራ ጸሐፊ ትዛዝ ወልደ ስላሴ ወልደ አረጋይ እንዲህ ሲሉ ጽፈውታል። እንዴት እንደቆምኩኝ ካፒታችሁ ዛሬ አሲዳው አይነር ግቦን ገልጸው በእግሩ ሲሄዱ ነበር። ሴት ወይዛዝሩን የንጉሠ ነገሥቱ ልጅ ወይዘሮ ዘውዲቱ ደንገጥሮችም ተከትሎ ነበር። የኋላው ሰልፍ እንደመወዝወዝ ሲል ባዩት ጊዜ ተናገሩ። አይዞሃንተ ምን ሆነሃል? ድሉ የኛ ነው በለው አሉት። ሰውም የተናገሩትንና እቴጌን ባዩ ጊዜ ሴት ሲያጠና ወንድ መሸሽ አይሆንለትምና ጸጥ አለ። እቴጌም እንደጀግና ሆነዋሉ። የእቴጌም መድፈኞች እቴጌም በቆሙበት መልሰው ቢተኩሱ በመካከለ የመጣውን የኢጣሊያ ሰልፍ አስለቀቁት። ንግስቲቱ እቴጌ ጣይቱ የመጀመሪያው ኢጣሊያ ድል ከሆነበት ላይ ቆመው የተከተለውን ሰው ወንዱ በቆት ሴቱ በገንቦ ውሃ ያዙ ብለው አዘው ለተጠማውና ለቆሰለው ውሃ ሲያጠጡዋሉ። እንኳን የኢትዮጵያ ሰው የኢጣሊያ ቁስለኛ እንኳን ከዚያ እቴጌ ካዘዙት ውሃ አልቀረበትም። በሆነ ጊዜ ያጼ ሚኒሊክ ሰራዊት ቁስለኛውን የኢጣሊያ ሰራዊት እያዘ ይመለስ ጀመረ። አጼ ሚኒሊክ ግን ገና ከጦሩ ገና ተመለሱም ነበር። እቴጌም ሰራዊቱ ብዙ የሆነ መመለሱን ባዩ ጊዜ ንጉሱ ሳይመለሱ የትሄዳላችሁ? የቆሰለውን ሰው እኔም ካለውበት አሳርፉት፣ እናንተም ተመለሱ ብለው አሳረፉት። የእቴጌ መህት ወይዘሮ አዛለች ከሰልፉ አብራ የነበረችው ሰው እየገደለ የማረከ ሲመለስ ባየችው ጊዜ ተናገረች። አድዋ ቤት አለ፣ ጠጅህን ጮማህን ትተህ ወዴት ትመለሳለህ እያለች ለፈፈችው። የሚኒሊክ ደግነት እንኳን ወንዱን ሴቱን መነኩሴውን አጀገናቸው። በአድዋ ጦርነት እቴጌ ጣይቱና አብረው የነበሩትን ሴቶች ማድነቅና ማጋነን ይገባናል። ብዙ ሊሲሰሩ ውለዋልና። ታይቱ አሆ ታይቱ እቴጌ በእውቀቱ ስዩም ካሚን ባሻገር በተባለው መጽሐፉ ላይ ስለ አድዋ ሴቶች በዋሉበት ሲል ከጻፈው ትንሽ ልቀንጭብ። ወንዶች ለብቻቸው የተሳተፉበት ጦር ሜዳ መኖሩ ያጠራጥራል። ሴቶች በአዋላጅነት ከነበራቸው ሚና የማይተናነስ ሚና በጦር ሜዳ ተጫውተዋል። እናቶቻችን በጦር ወቅት መሳሪያ ያቀርቡ ነበር፣ ምግብ ያቀርቡ ነበር፣ ሐሳብ ያቀርቡ ነበር፣ ልብ ያቀርቡ ነበር፣ ደስታ ያቀርቡ ነበር። ምን ቅጡ! ዘመናዊ ጠመንጃ ከመምጣቱ በፊት ሴቶች ከሰልና ጨው ወቅተው ባሩድ ያሰናዱ እንደነበር ያውቃሉ። ባሩድ ዳሄራ ይባላል። ሴቶች ተሰብስበው እንውቀጥ ዳሄራ ክርክር አይቀርም ከራስ አዳል ጋራ እንዲሉ እናቶች። የመጀመሪያው የጦር መሳሪያ ፋብሪካ የእናቶቻችን ሙቀጫ መሆኑን ልብ እንበል። በነገራችን ላይ ይህን ግጥም ሴቶች የዘፈኑት ንጉስ ሚኒሊክ ራስ ከራስ አዳል ጋር ጦርነት ሊያደርጉ ሲሰናዱ ነው። ግጥሙ የዋዛ ግጥም አይደለም። የወቅቱን የፖለቲካ መስመር በስንኝ የሚተነብይ ነው። እንግዲህ ሴቶች በአንድ ሙቀጫ ዙሪያ ማህበረሰቡን ኬሚስት፣ ገጣሚና የፖለቲካ ተንታኝ ሆነው ማገልገላቸውን ልብ እንበል። የድሮ ወታደር እንደ ቅርብ ጊዜው ኮቾሮን በላስቲኩ ውሃውን በኮዳው ይዞ የሚዘምታል ነበርም። ምግቡንና መጠጡን ከዚያው ከጦር ሜዳ ነበር የሚያገኘው። ብዙ ጊዜ ስለ ጦር ሜዳ ስናስብ ቶሎ የሚመጣልን ፉከራ፣ ሽለላ፣ የባሩድ ሽታ ወዘተ ነው። በጦር ሜዳ እንጀራ ሲጋገር፣ ወጥ ሲሰራ፣ ጠጅ ሲጣል ማሰብ ለአእምሮ የተለመደ አይደለም። ግና ከባሩዱ ጭስ በማይተናነስ መጠን የማድቤት ጭስ ታሪክ ሰርቷል። አፄ ትዕዛዝ ገብረስላሴ እንዲላል አጼ ምኒልክ በአዳራሹ እቴጌ ጣይቱ በልፍኝ ባለሟሎቿን ወይዛዝርቱን ይዘው ግብሩ አንድ ቀን ሳይጎድል ይዘምታሉ። ከዘመቻው ላይ ጠጁ ማሩ አለመጉደሉ ስለምንድን ነው ያልክ እንደሆነ ይህንን ታሪክ መመልከት ነው። በስድስት ድንኳን እንጀራው ሲጋገር ሲያድር፣ በአራት ድንኳን ወጡ ሲሰራ፣ ጠጁ በቀንድ በኮዳ ደግሞ 300 600 የሚሆን ገንቦኛ ሲጓዝ ግብሩ ይጎድል አይምሰልህ። የሆነ ሆኖ ሴቶቹ ግብሩ አንድ ቀን ሳይጎድል ያን ያህል ጊዜ ከጥቅምት እስከ የካቲት ከእንጦጦ እስከ አድዋ ሰራዊቱን መመገብ መቻል ከባድ መስዋዕትነት ነው። ለዚህ መስዋዕትነት ክብር ባንሰጥ የእናቶቻችን አጽም ወስፌ ሆኖ ይወጋናል ይላል። የብልህ ሴቶች መላ ታሪክ ቀይሯል። ዝነኛዋ ምሳሌ እቴጌ ጣይቱ በመቀሌ ጦርነት ያቀረበችው የጦር ስልት። እቴጌ ከተለመደው የጦር ስልት ወጣ ብላ በጣሊያኖች አይበገሪ ምሽግ አቅራቢያ ያለውን ኩሬ በቁጥጥር ስር እንዲውል አዘዘች። መቀሌ ላይ ጣሊያኖች የተደፈሩት እንደ ንግስት ሳባ በውሃ ጥም ምክንያት ነው ማለት ይቻላል። በዘመነ ምኒልክ ከዘማች አዝማሪዎች አንጸባራቂ የነበረች ሌላ ሴትም ነበረች። ዛሬ ግን የተረሳችው ጻድቄ ትባላለች። ጻድቄ በአድዋ ጦርነት የጀግኖችን ልብ ቆስቆሳለች። በአድዋ ድል ዋዜማና ማግስት ከተገጠሙ ግጥሞች መካከል የትኞቹ የእሷ እንደሆኑ ለማወቅ አልተቻለም። ግን ብዙ ቀስቃሽ ግጥሞች ከመግጠሟ የተነሳ ሐኪም መሬብ የተባለው ፈረንሳዊ ከዝነኛው የስፖርት የጦር ሜዳ ገጣሚ ከጥሬያስ ጋር ያወዳድራታል። ጻድቄ በአድዋ ጦርነት ላደረገችው አስተዋጽኦ ከሚኒሊክ ሽልማትና የወይዘሮነት ማዕረግ ተቀዳጅታለች። በተጨማሪም ጦርነት ካለ ምርኮ አለ። ምርኮ ብቻ ሳይሆን ሞትም አለ። ሞት ባለበት ደግሞ አልቃሽ ሴቶች ይኖራሉ። የሴቶች የቀብር ላይ እንጉርጉሮ የተዋጣለት ፍልስፍና ነው። ስለ ጥፋት ስለ ሞት ስለ ህይወት ስለ እምነት የነበራቸውን አስተያየት የምናየው በመሽዋቸው ውስጥ ነው እያለ ይተነትናል። ጽሁፌን ሳጠቃልል ኢትዮጵያውያን ሴቶች የድሉ አንድ አካል ናቸው። በአድዋም ሆነ በሌሎች ግንባሮች ሁለገብ ትግል አካሂደዋል። ሴቶች ወኔ፣ መላ፣ ዘዴ፣ እቅድ፣ ጥንካሬ፣ ጉብዝናና ጽናት ጽኑ እምነት አላቸው። ከላይ እንደተመለከትነው ሴቶች በአድዋ ጦርነት መጋቢ፣ አስተማሪ፣ ዘፋኝ፣ ዘማች፣ አዝማች፣ አልቃሽና ሌሎችንም በመሆን ሁለገብ ትግል አካሂደዋል። ስለዚህ የኛ የኢትዮጵያውያን መጠሪያ የሆነው የአድዋ ድል የኛ የሴቶች ድል ነው።
Hello.